እንደምናመሻችሁ የጋቢና ቪ አድማጮች የዕለተ ሐሙስ ጥቅምት 25 2014 ዓ.ም ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን ልናደርስ እዚህ ተገኝተናል። ከነዚህም መካከል
አሁንም ቢሆን የተወሰደው እርምጃ አንደኛ እኛ ህጋዊም ነው ብለን አናምንም።
አቶ መስፍን ተገኔ ነው በኢትዮጵያ ከአጓ እድል ተጠቃሚነት ልትሰረዝ ትችላለች በሚል እንዳትሰረዝ ጥረት ሲያደርጉ ከቆዩ ኢትዮጵያውያን መካከል ናቸው። በዚህ ዙሪያ ዘገባ ይኖረናል።
እያንዳንዱ የምንጠቀማቸው ቃላቶች በተለይ በሚዲያ የሚተላለፉት የማህበረሰቡ ጤና ላይ ከፍተኛ የሆነ ተጽዕኖ ስለሚያሳድሩ ማለት ነውና ጥንቃቄ ማድረግ ይፈልጋል።
አሁን ደግሞ የሰማችሁት በዓለም ዙሪያ እየተከበረ በሚገኘው የአይምሮ ጤና ቀን አስመልክቶ በአይምሮ ጤና ዙሪያ የሚነሱ ጥያቄዎችን የሚመልሱልንን ዶክተር አዜብ አሳምነውን ነው የምሽቱ እንግዳችን ናቸው። አብራችሁን ከመሻችሁ ሌሎች ጥንቅሮችም ይኖሩናል። ሰዓት እንደፈቀደ ሙዚቃ እናሰማችኋለን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። በቅንብሩ ንጉሱ ታምሬ አብሮኛል። አሁን በቅድሚያ ከሀገር ውስጥና ከውጭ ላሰናዳናቸው ዜናዎች ሀብታሙ ስዩም።
አመሰግናለሁ ዘመኝ። የዩናይትድ ስቴትስ የአፍሪካ ጉዳይ ልዩ መልእክተኛ ጀፍሪ ፌልትማን በዛሬው ዕለት ለሁለት ቀናት ጉብኝት ወደ ኢትዮጵያ እንደሚያመሩ የዩናይትድ ስቴትስ የውጭ ጉዳይ ምክር ቤት ባወጣው መግለጫ አስታውቋል። የጉዟቸው ዓላማ በሰሜን ኢትዮጵያ ትግራይ ክልል እየተካሄደ ያለው ግጭት አሳሳቢነቱ እየጨመረ በመምጣቱ መሆኑን በመግለጫው ተመልክቷል። በኢትዮጵያ የሚገኘው የዩናይትድ ስቴትስ ኤምባሲ ከትናንት በስቲያ ባወጣው መግለጫ አሳሳቢነቱን በመገንዘብ ወደ ኢትዮጵያ ለሚጓዙ መንገደኞች የጉዞ ማሳሰቢያ ማውጣቱም ይታወቃል። ይህ በእንዲህ እንዳለ በአማራ ክልል በወረራ ውስጥ ባሉ አራት ዞኖች የሚኖረውን ጨምሮ ከ5 ሚሊዮን ሕዝብ በላይ አስቸኳይ የምግብ እርዳታ እንደሚያስፈልገው የክልሉ መንግስት አስታውቋል። በክልሉ እስካሁን በምግብና በሕክምና እጦት ሳቢያ ከ120 በላይ ሰዎች መሞታቸውን የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ ኮሚሽን አስታውቋል። በሰብአዊ እርዳታ አቅርቦት ጉዳይ ዓለም አቀፍ ተቋማትንም ወቅሷል። በናይጄሪያ ሌጎስ አንድ ህንፃ ተደረምሶ ያለቁ ሰዎች ቁጥር 22 ደርሷል። ሰኞ ዕለት ከወደመው ህንፃ የተረፉ ሰዎችን ለማግኘት የነፍስ አድን ሰራተኞች ቁፋሮ መቀጠላቸው ተሰምተዋል። ህንፃው በዝቅተኛ ጥራት መገንባቱና የቁጥጥር ማነስ ለአደጋው አስተዋጽኦ ሳያበረክቱ እንዳልቀረ የተናገሩ ባለሙያዎች ተመሳሳይ አደጋዎች በድጋሚ ሊከሰቱ እንደሚችሉ አስጠንቅቀዋል። በሌጎስ በሚገኘው የሀብታሞች ሰፈር ከደረሰው አደጋ የተረፉ 9 ሰዎች ወደ ሆስፒታል ተወስደዋል። በርካቶች ግን አሁንም የደረሱበት አልታወቀም። ከትናንት በስቲያ ስፍራውን የጎበኙት የሌጎስ ግዛት አስተዳዳሪ ባባጂዲ ሳንውሉ የግዛቱን የህንፃ ቁጥጥር የበላይ ባለስልጣን ከስራ አግደዋል። በአደጋው ዙሪያ ነፃ ምርመራ እንዲደረግም አዝዘዋል። የዩናይትድ ስቴትስ መንግስት ተጨማሪ 4 የውጭ ሀገራት የቴክኖሎጂ ተቋማትን በገደብ ዝርዝር ውስጥ አስገብተዋል። ለዚህ የሰጠው ምክንያት ደግሞ ለስለላ የሚውሉ ምርቶችን አበልጽገዋል፣ አሰራጭተዋል። እነዚህ ምርቶችም የመንግስት ባለስልጣናትን፣ ጋዜጠኞችን፣ የንግድ ሰዎችን፣ የለውጥ አቀንቃኞችን፣ ምሁራንና የኤምባሲ ሰራተኞችን ለማጥቃት ውለዋል የሚል ነው። የሀገሪቱ የውጭ ጉዳይ መስሪያ ቤት ድርጅቶቹን ከዩናይትድ ስቴትስ ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ፍላጎት በተቃራኒ ተንቀሳቅሰዋል ሲልም ከሷል። የእስራኤል ድርጅቶች የሆኑ ኤንኤስኦ እና ካንዲሩ፣ የራሽያው ፖዘቲቭ ቴክኖሎጂስ እንዲሁም የሲንጋፖሩ የኮምፒውተር ደህንነት አማካሪ ፒቲኤ ናቸው። እነዚህ ድርጅቶች ምርቶቻቸውን ወደ ዩናይትድ ስቴትስ ሲልኩ ከረር ያለ ገደብ ይጠብቃቸዋል። ስራዎቻቸውን ለማበልጸግ የሚረዷቸውን መረጃዎች ከዩናይትድ ስቴትስ የሳይበር ደህንነት ተቋም ለማግኘትም አስቸጋሪ ይሆንባቸዋል ተብሏል። ይህ እርምጃ የተወሰደው የዜጎችን ዲጂታል ደህንነት ለማሻሻል፣ የሳይበር ጥቃቶችን ለመከላከልና ህጋዊ ያልሆነ ክትትልን ለመቀነስ ነው ብሏል የውጭ ጉዳይ መስሪያ ቤቱ። ዘገባው የሮይተርስ ነው። ዓለም አቀፉ የጤና ድርጅት ባለፈው ሳምንት በመላ ዓለም በኮቪድ-19 ቫይረስ የተያዙ ሰዎች ቁጥር ማሻቀቡን ይፋ አድርጓል። አውሮፓ በተለይ ለ5 ተከታታይ ሳምንታት በቫይረሱ የሚያዙ ሰዎች ቁጥር እንደጨመረባትና ያለፈው ሳምንት ደግሞ ከሁሉም በላይ ከፍ ያለ ቁጥር የታየበት መሆኑ ተነግሯል። ድርጅቱ በመላው ዓለም በቫይረሱ የተያዙ ሰዎች ቁጥር በ3% ከፍ ማለቱን አስታውቋል። በጣም ከፍ ያለው በአውሮፓ የታየው የ6% ጭማሪ ሲሆን ሰሜንና ደቡብ አሜሪካዎች በ3%፣ ምዕራባዊ ፓስፊክ ደግሞ በ2% ጭማሪ አሳይተዋል። የድርጅቱ ሪፖርት በተቀረው ዓለም ቀጠናዎች የቫይረሱ ስርጭት እየቀነሰ መሆኑን ያሳያል። የምስራቅ ሜዲትራኒያን ሀገራት በ12% የተጠቂዎቻቸው ቁጥር የቀነሰ ሲሆን አፍሪካና የደቡብ ምስራቅ እስያ አገራት 9% ቅናሽ አሳይተዋል። በራሽያ የጨመረው የቫይረሱ ስርጭት በመላ አውሮፓ ለታየው የተጠቂዎች ቁጥር መጨመር አስተዋጽኦ
እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ሄርዝ፣ በ19 ሜትር ባንድ 15580 ኪሎ ሄርዝ ይተላለፋል። ለቴሌቪዥንና ለሬዲዮ በቴሌቪዥን ተመልካቾቻችን ደግሞ በመደበኛው የኢትዮሳት ቻናላችን ላይ ታገኙናላችሁ። አስተያየት ካላችሁ በፌስቡክና በትዊተር የማህበራዊ ትስስር ገጾቻችን @voaamharic በማለት አድርሱን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ከጥቂት ቀናት በፊት ኢትዮጵያን ጨምሮ በዓለም ደረጃ የአይምሮ ጤና ቀን ተከብሮ ውሏል። ዓላማውም የአይምሮ ጤናን የሚመለከት ንቃትን በማህበረሰቡ ዘንድ መፍጠር ነው። ይህን ዓለም አቀፍ ቀን አስመልክቶ ዛሬ ከአይምሮ ጤና ጋር በተያያዘ በተደጋጋሚ ለሚነሱ ጥያቄዎች መልስ የሚሰጡን አንድ እንግዳ ጋብዘናል። እንግዳችንን ዶክተር አዜብ አሳምነውን ያናገራቸው ሀብታሙ ስዩም ነው።
ስሜ ዶክተር አዜብ አሳምነው ይባላል። አሁን መሰራው በአዲስ አበባ ዩኒቨርሲቲ የሳይካትሪ ዲፓርትመንት ላይ በረዳት ፕሮፌሰርነት እና በአይምሮ ሕክምና ስፔሻሊስትነት አገለግላለሁ። በዚህ ቦታ ለአንድ ዓመት ያክል ሰርቻለሁ። ከዚህ ቀደም ደግሞ በደብረ ማርቆስ ዩኒቨርሲቲ እና በከተማ ባለው ሪፈራል ሆስፒታል ለሶስት ዓመት ያክል ሰርቻለሁ። ስለጋበዛችሁኝም በጣም አመሰግናለሁ።
እኛም በጣም እናመሰግናለን። እንግዲህ ዛሬ እንድንወያይ መረጥነው ርዕስ የአእምሮ ጤናን የሚመለከት ነው። የመጀመሪያውን ጥያቄ ላስቀድም። በተለምዶ አንድ ሰው የአእምሮ ጤናው ተዛብቷል የሚባለው ጨርቁን ቀዶ ጎዳና በሚወጣ ጊዜ ነው ይባላል። በስነ ልቦና ሕክምና መስኩ ግን ሰፋ ያለ ትርጉም ያለው ይመስለኛል። የአንድ ሰው የአእምሮ ጤና ተዛብቷል የሚባለው መቼ ነው?
እንዳልከው እንግዲህ የአእምሮ ጤናና አእምሮ ህመም ሲታሰብ ብዙ ጊዜ ጎላ ብሎ የሚታየው አይነት ሁኔታ አለ። ነገር ግን ያው በጣም ብዙ አይነት የአእምሮ ህመም አይነቶች አሉ። በዋናነት አንድ ሰው አእምሮ ህመም አለበት ብለን የምንናገረው ሁለት ምክንያቶችን እናያለን። አንደኛው የቀን ተቀን ህይወት ላይ ያሳደረው ተጽዕኖ ምን ያክል ነው፣ አንድ የስነ ልቦና ችግር ብለን እናያለን። ሁለተኛው ደግሞ ምን ያክል ሰውየውን ረብሾታል ወይ ግለሰቧን ረብሾታል የሚለውን እናያለን። እዚህ በእነዚህ በሁለት ምክንያቶች በአንዱ ወይም በሌላ ወይም ሁለቱም አንድ ጊዜ በሚሆኑበት ጊዜ የአእምሮ ህመም ሊኖር ይችላል ብለን ምርመራ እናደርጋለን። ይህንን ስናይ እንግዲህ በብዛት የሚታዩ የአእምሮ ህመም አይነቶች አሉ። ከፍተኛ የድብርት ህመም፣ ከፍተኛ የጭንቀት ህመሞች አሉ። ከዛ ደግሞ ትንሽ ከፋ ያሉ ብለን ደግሞ የምንመድባቸው ከበድ ያሉ የአእምሮ ህመሞችም አሉ። ስለዚህ ሁሉንም አይነት ያጠቃልላል ማለት ነው።
እንግዲህ ኢትዮጵያ ውስጥ የአእምሮ ጤናን በተመለከተ ትክክለኛ ያልሆኑ ግንዛቤዎች እንዳሉ ይሰማል። እርስዎ በስራው ጸባይ እየሰሟቸው ትክክለኛ ያልሆኑና ሊቀረፉ ይገባሉ የሚባሉ አመለካከቶችና ግንዛቤዎች ካሉ የተወሰኑትን ቢጠቅሱልን።
አንደኛው በብዛት ያለው አመለካከት ምናልባት ሊጎዳን የሚችለው ብዬ ማስበው አንድ ሰው አእምሮ ህመም ካጋጠመው አይድንም የሚል አይነት አመለካከት አለና፣ ነገር ግን ቶሎ ወደ ሕክምና ከተመጣ እንዳልኩትም ደግሞ የተለያየ ደረጃ ያላቸው ህመም አይነቶች ስላሉ ሕክምና ካገኙ የመሻሻል አንዳንዶቹም የመዳን ስላላቸው ሕክምናው እንደ ማንኛውም የሌላው ሕክምና መደረግ የሚችል እንደሆነ መገንዘብ ይኖርብናል። ሌላው በብዛት ያው የአእምሮ ህመሞችን ከመንፈስ ጋር የማያያዝ ነገር አለ። በዛም ምክንያት ብዙ ሰዎች ወደ ሕክምና ከመምጣት ይልቅ ወደ ባህላዊ እና ወደ ሃይማኖታዊ ሕክምና ቦታዎች ይሄዳሉ። ነገር ግን እነዚህን ነገሮች አቀናሽቶ ማድረግ የሚቻል በመሆኑ አንዳንድ ሰዎች ለምሳሌ ጸበል ይሄዱና የጸበል ስሄድኩኝ ሕክምናው ማድረግ አልችልም ይላሉ። ነገር ግን ሁለቱም አብሮ መሄድ የሚቻል እንደሆነ ከዚህም በፊት አይተናል እና ሁለቱን በተጓዳኝ ለማድረግ መሞከር ቢቻል ጥሩ ነው ብዬ አስባለሁ። ሌላው እንግዲህ ያው አእምሮ ህመም አላቸው ተብሎ የሚገመቱ ሰዎች ወይም ደግሞ እንዳላቸው የታወቁ ሰዎች ስራ መስራት የማይችሉ ከማህበረሰብ ጋር መቀላቀል የማይችሉ አድርጎ ያያል ሰው። ነገር ግን ቅድም ካልኩትም ጋር በተያያዘ መልኩ ህክምና ማድረግ ማሻሻል ማዳን የሚቻልበት ሁኔታ ስላለ ሰዎች የአእምሮ ህክምናቸውንም እያደረጉ ለማንኛውም አይነት የማህበራዊ ግንኙነትን ስራን ለማካሄድ የሚችሉበትን አቅም ማስገኘት የሚቻል ይሆናል። እነዚህ ዋና ዋናዎቹ ይመስሉኛል።
ጥቂት የማይባሉ ወጣቶች ድብርት፣ የጠበኝነት ስሜት፣ በራስም ሆነ በሌላ ሰው ላይ ጉዳት ለማድረስ መፈለግ አይነት ስሜቶች ውስጥ መኖራቸውን ይነግሩናል፣ ሲናገሩም እንሰማለን። እነዚህ ስሜቶች ከአእምሮ ጤና መታወክ አዝማሚያዎች ጋር የሚገናኙ ናቸው ወይ?
ራስን መጉዳትን እና ራስን ለማጥፋት መሞከርን ወይም ማሰብን በተመለከተ በአብዛኛው የአእምሮ ጤና ችግር ተያይዞ ሊነሳ ይችላል። ያው ሁሉንም ባይባልም ነገር ግን ራስን ለማጥፋት ማሰብ፣ መሞከር፣ ራስን መጉዳት ምናልባት ከጀርባው በተለይ ደግሞ ከፍተኛ የድብርት ህመም ወይም ድባቴ የምንለው ሌሎች የአእምሮ ህመም አይነቶች የተለያዩ ሱስ አምጪ ነገሮችን አብዝቶ መጠቀምን ጨምሮ ሊያያዙ ይችላሉ እና አመላካች ሊሆን ይችላል። ጠበኝነት ያልከው ግን በጣም ሰፊ የሆነ ነገር ነው እና በለጠ በግለሰብ ደረጃ እያንዳንዱ ማየት ሊያስፈልግ ይችላል። ለምን መጣ፣ ምንድን ነው ምክንያቱ የሚለውን ነገር። አንዳንድ ሰዎች ያው የተለያየ አእምሮ ጤና ችግር ሲኖራቸው ከዛ ጋር በተያያዘ መልኩ ጠበኝነት፣ ሌሎች ሰዎችን ለመጉዳት የሚፈለግ ነገር ሊኖር ይችላል። ነገር ግን ይህን ከወንጀልም ጋር የተያያዘ መታየት ያለበት ነገር ስለሆነ በግለሰብ ደረጃ እያንዳንዱ ሰው ለምን ወደዛ አይነት ባህሪ ውስጥ ገባ የሚለው ጥልቅ የሆነ ምርመራ የሚያስፈልገው ጉዳይ ይሆናል። እንዲሁ በደፈናው የአእምሮ ጤና ችግር ነው ማለት ይከብዳል።
ስለ ከባቢያዊ ጉዳዮች ትንሽ እንነጋገር፣ ምናልባት በሰዎች የአእምሮ ጤና ላይ ሊያመጡት ስለሚችለው ጫና ለመወያየት ያመቸን ዘንድ። ዶክተር አዜብ እርስዎም እንደሚያውቁት በመላ ዓለም ላይ የኮቪድ-19 ቫይረስ የተወው ጫና አለ። ኢትዮጵያን በመሰሉ ሀገራት ደግሞ ጦርነት፣ የፖለቲካ አለመረጋጋትን የመሰሉ ጉዳዮች በዜጎች ላይ የሚተዉት ስነ ልቦናዊ ጫና እንዳለም ይገመታል። እነዚህን ጫናዎች እንዴት ነው መመከት የሚቻለው? ዜጎች የአእምሮ ጤናቸውን ለማሻሻል ማድረግ የሚገባቸው ተብለው የሚመከሩ ጉዳዮች አሉ ወይ?
ትክክል ነው። እንግዲህ ቅድም የአእምሮ ጤናን ጉዳይ ብናነሳው ጥሩ የሆነው ለምን ይመጣል የሚለውን ማየት ነው። የአእምሮ ጤና ችግር ለምን ይመጣል የሚለውን ስናይ ሶስት ነገሮች ማየት ይቻላል። አንደኛው ባዮሎጂካል የምንለው አለ። ምናልባት ከሰውነት አካሄዳችን ጋር፣ ተፈጥሯዊ ነገሮች ጋር የሚያያዝ ሊሆን ይችላል። ስነ ልቦናዊ አለ። ከዛ ደግሞ ማህበራዊና ባህላዊ የሆኑ ጉዳዮችም አሉ እዛ ውስጥ እና እንዳልከው በአካባቢያችን የሚገኙ ማንኛውም አእምሯችን ላይ ጫና ወይም ስነ ልቦናችን ላይ ጫና የሚያሳድሩ ነገሮች በሙሉ የአእምሮ ጤናችን ላይም ጫና ያሳድራሉ እና እንደ ጠቀስከው የኮቪድ-19 እንዲሁም የተለያዩ ግጭቶች እና ጦርነቶች በሚኖሩበት ጊዜ ሁላችንም ላይ በተለያየ ደረጃ ተጽዕኖ ያመጣሉ። እንግዲህ ቀጥታ ግለሰቡ ላይ ወይም ግለሰቧ ላይ የደረሰ ጥቃት፣ አደጋ በሚኖርበት ጊዜ ጫናው ከፍተኛ ይሆናል። ከዛ ደግሞ ያንን ጥቃት ወይም አደጋ፣ ህመም በቅርብ ያየ ሰው፣ በቅርብ ዘመድ ጓደኛ ላይ ሲደርስ ያየ ሰው ወይም ደግሞ እንደተፈጠረ የሰማ ሰው እነዚህ ጫናዎች ይደርሳሉ። እኛ ደግሞ በሩቅ ሆነን በቴሌቪዥንም በምንም በሚዲያ የምንሰማቸው ነገሮች ይረብሹናል፣ እንደ ማህበረሰብ ማለት ነው። ብናደርግ ጥሩ የሚሆነው የሚለውን ለየደረጃው የተለያየ አይነት እገዛ ሊያስፈልግ ይችላል። አንዳንድ ሰዎች በተለይ ዳይሬክት ጫና የደረሰባቸው ሰዎች የበለጠ እገዛ ሊያስፈልጋቸው ይችላል። በተለይ አደጋ አሁንም ያለ ከሆነ ለምሳሌ በግጭት ቦታ ላይ የሚኖሩ ሰዎች ከሆኑ ደህንነታቸው እስካልተጠበቀ ድረስ ጫናው ይቀጥላል ማለት ነው። ስለዚህ ቅድሚያ የሚሰጠው ሁልጊዜ ደህንነትን አስቀድሞ ነው። ደህንነትን የሚፈጠርበትን መንገድ እነሱን ደህንነት የሚሰማቸው ሁኔታ መፍጠር ይፈልጋል እና ይሄ ባለሙያዎች ከሕክምና ባለሙያዎችም ወይም ከስነ ልቦና ባለሙያዎችም ባለፈ የብዙ ሴክተሮች ርብርብ የሚፈልግ ነው የሚሆነው። ከዛ በኋላ ከደህንነት በኋላ ያው ቤዚክ የሚባሉ ልብስ፣ መጠለያ፣ ምግብ የመሳሰሉ ነገሮች መሟላት ይኖርባቸዋል። ጤናም እዛ ውስጥ ይካተታል፣ የአካላዊ ጤና። ከዛ ግን ራቅ እያለ ሲሄድ ደግሞ በተለይ ከሚዲያ ጋር በተያያዘ ያው ሚዲያዎች ኃላፊነት የተሞላው ዘገባ ማካሄዳቸው ጠቃሚ ይሆናል። ምክንያቱም እያንዳንዱ የምንጠቀማቸው ቃላቶች በተለይ በሚዲያ የሚተላለፉት የማህበረሰቡ ጤና ላይ ከፍተኛ የሆነ ተጽዕኖ ስለሚያሳድሩ ማለት ነው እና ጥንቃቄ ማድረግ ይፈልጋል። እዛ ባለፈ የማህበረሰቡን ደግሞ ስንመለከት የምንሰማቸውን ወይም ደግሞ መረጃ የሚሰጡንን አካላት ወደ መገምገም ዜናዎችንም ደግሞ የምናዳምጥበትን ጊዜ መገደብ። ምክንያቱም ሁል ጊዜ በተለይ አሁን በዚህ ጊዜ ስልካችን ላይ ሁሉ ነገር ስላለ ዜና በቀላሉ የምናገኝበት ስለሆነ ሁል ጊዜ ማየት ፍላጎት ሊኖረን ይችላል። ነገር ግን ጊዜ መመደቡ ጥሩ ይሆናል። ሙሉ ቀን ያው እዛ ውስጥ ሆነን ስራችንን ኑሯችንን ለመምራት የሚያቅት ሁኔታ ውስጥ እንዳንገባ ሶሻል ሚዲያዎችን መገምገም፣ ጊዜ መስጠት፣ ከዛ ደግሞ እርስ በርስ ደግሞ የምንወያይበት ሴፍ ነው የምንለው ኢንቫይሮንመንት መፍጠር፣ ተመሳሳይ ችግር የደረሰባቸው ሰዎች ጋር መወያየት፣ እነዚህ ጠቃሚ የሆኑ ነገሮች ናቸው። ከዛ ባለፈ ግን እነዚህም ነገሮች ተጠቅመው በተለይ ከግጭት ጋር በተያያዘ ሁኔታ ተደጋጋሚ ትዝታዎች የሚረብሻቸው ሰዎች፣ በጣም ከፍተኛ የድብርት ስሜት ወይም የፍርሃት ስሜት ያላቸው ሰዎች ግን የበለጠ እርዳታ ሊያስፈልጋቸው ስለሚችል ከባለሙያ ጋር መመካከር ጥሩ ሊሆን ይችላል።
በድጋሚ እጅግ በጣም አመሰግናለሁ ዶክተር አዜባ ሳምነው፣ የአእምሮ ጤናን በተመለከተ ለአሜሪካ ድምፅ አድማጮች ተያያዥ ሀሳቦችን ስላካፈሉ በእጅጉ አመሰግናለሁ። መልካም ምሽት ይሁንልዎት።
እኔም አመሰግናለሁ። መልካም ምሽት።
ችንን ዶክተር አዜብ አሳምነውን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ዩናይትድ ስቴትስ ኢትዮጵያን ከአጎዋ እድል ተጠቃሚነት በመሰረዟ ቅሬታ እንደተሰማው የኢትዮጵያ መንግስት አስታውቋል። የፕሬዝዳንቱን ውሳኔ በመቃወም የኢትዮጵያ የውጭ ጉዳይ ሚኒስትር ባወጣው መግለጫም የዩናይትድ ስቴትስ ውሳኔ ምክንያታዊ እንዳልሆነ ጠቅሶ ሀገሪቱ ውሳኔዋን እንድትቀይር አሳስቧል። የኢትዮጵያ መንግስት ከፍተኛ ባለስልጣናትና ሌሎችም የሚመለከታቸው አካላት ውሳኔው ከመተላለፉ በፊትም ተቃውሟቸውን ሲያሰሙ የቆዩ ሲሆን ከነዚህም አንዱ የአሜሪካ ኢትዮጵያውያን የህዝብ ጉዳይ ኮሚቴ የተባለ ተቋም ሊቀመንበር አቶ መስፍን ተገኔ ባይደን የደረሱበት ውሳኔ ተገቢ እንዳልሆነ ጠቅሰው ይሞግታሉ። ኬኔዲ አባተ ተጨማሪ አለው።
በምህጻረ ቃሉ አጎዋ በመባል ከሚታወቀውና ከሳህራ በታች የሚገኙ የአፍሪካ ሀገራት የተለያዩ ምርቶቻቸውን ከቀረጥ ነጻ ወደ ዩናይትድ ስቴትስ እንዲያስገቡ ከሚፈቅደው የአፍሪካ እድገት እድል ድንጋጌ ኢትዮጵያ መሰረዟ እንዳሳዘነው መንግስት አስታውቋል። ፕሬዝዳንት ጆ ባይደን ትናንት ማክሰኞ ዕለት ለሀገራቸው ኮንግረስ በጻፉት ደብዳቤ ዓለም አቀፍ የሰብአዊ መብት ጥሰቶችን ፈጽማለች በሚል ነው ኢትዮጵያን ከአጎዋ እድል ተጠቃሚነት ለማገድ ማቀዳቸውን የገለጹት። የፕሬዝደንቱን ውሳኔ በመቃወም የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ በሰሜን ኢትዮጵያ ካለው ግጭት ጋር በተያያዘ የዩናይትድ ስቴትስ መንግስት ያለውን ሰብአዊ መብቶችን የተመለከተ ስጋት የኢትዮጵያ መንግስት እንደሚረዳ ጠቅሶ፣ ይሁንና ይህ ስጋት ኢትዮጵያ ከአጎዋ ተጠቃሚነት እንድትታገድ ውሳኔ የሚያሰጥ ነው ብሎ እንደማያምን ገልጿል። ሚኒስቴሩ የተሳሳተ ያለው የዩናይትድ ስቴትስ ውሳኔ ከግጭቱ ጋር ምንም ግንኙነት በሌላቸው ከ200,000 በላይ ዝቅተኛ ገቢ ባላቸው ቤተሰቦች ህይወት በተለይም በሴቶች ላይ ከሚኖረው ተጽዕኖ ባለፈ በአቅርቦት ሰንሰለት ስነ ምህዳር ውስጥ የሚሳተፉ የ1 ሚሊዮን ሰዎችን ህይወት በእጅጉ እንደሚጎዳም ነው ያመለከተው። የኢትዮጵያ መንግስት ከፍተኛ ባለስልጣናትና ሌሎችም የሚመለከታቸው አካላት የዩናይትድ ስቴትስ እርምጃ በኢትዮጵያ መንግስት ላይ ከሚያሳድረው ተጽዕኖ በላይ በኢንዱስትሪዎች ተቀጥረው በመስራት የሚተዳደሩ ሰዎችን እንደሚጎዳ በመግለጽ ውሳኔው ከመተላለፉም በፊት ሲቃወሙ ቆይተዋል። ከነዚህም መካከል ዩናይትድ ስቴትስ ኢትዮጵያን ከአጓ ተጠቃሚነት ድንጋጌ እንዳትሰርዝ የሚጠይቁ ዘመቻዎችን ሲያስተባብር የሰነበተው የአሜሪካ ኢትዮጵያውያን የህዝብ ጉዳይ ኮሚቴ ተጠቃሽ ነው። የተቋሙ ሊቀመንበር አቶ መስፍን ተገኔ ባይደን የደረሱበት ውሳኔ ተገቢ እንዳልሆነ ጠቅሰው ይሞግታሉ።
ይሄ ውሳኔ አግባብ ያልሆነ ውሳኔና መሰረት የሌለው እንደሆነስ ደጋግመን አስረድተናል። አሁንም ቢሆን የተወሰደው እርምጃ አንደኛ እኛ ህጋዊም ነው ብለን አናምንም። እነሱ የጠቀሱት ምክንያት በቂ ምክንያት አይደለም። ምክንያቱም ዛሬ በወጣው የሂውማን ራይትስ ኮሚሽን እንኳን መግለጫ መሰረት የኢትዮጵያ መንግስት ለሚፈጠረው ችግር ሁሉ እርምጃ እየወሰደ ነው በተቻለ መጠን። ይህንኑ እንደገና በድጋሚ ተቃውሟችንን አሰምተናል። እርምጃው ትክክል አይደለም። የሚጎዳው ደግሞ ህጻናትንና እናቶችን ነው። ቤዚክ ሂውማን ራይትስ ፕሪንስፕል ጋርም አይሄድም እና እውነቱን ለመናገር እኛ ምንም ለማስረዳት የሚቻል እርምጃ አይደለም። ምንም ትርጉም አይሰጥም።
አቶ መስፍን የአሁኑ ውሳኔ በዩናይትድ ስቴትስ እና ኢትዮጵያ መካከል ባለው አጠቃላይ የንግድ ልውውጥ ላይ ጫና እንደሚያሳድር አስረድተዋል።
የኢትዮጵያ አምራቾች ገበያ ይፈልጋሉ። ገበያ ወደ አሜሪካን ሲያጡ ሌላ ቦታ ነው የሚሄዱት እና ብዙ ገበያ አለ። አሜሪካን ብቻ አይደለም ገበያው። ለጊዜው ዲስትራክሽን ነው ለማለት ነው እንጂ ከጊዜ በኋላ አምራቾችና ገበያተኞች ይገናኛሉ የሚል ግምት አለን ሌሎች ገበያዎች ላይ የአሜሪካንን ኢንትረስት አፍሪካ ውስጥ ለማጠናከር እናደርገው የኛም ኦርጋናይዜሽን ጥረት ነው። እሱን በጣም በከፍተኛ ደረጃ ያደናቅፈዋል። ካን ኢንትረስትን በአሁን ለአጭር ጊዜ ኤፌክቱ ያለው አነስ ያለው ሀገር ላይ ሆኖ ቢታይም የረጅም ጊዜ ጥፋቱ ግን የአሜሪካ ኢንትረስትን ከመንካት ጋር ያለ ነው።
ተቋማቸው በቀጣይ 60 ቀናት ውስጥ ውሳኔውን የሚቃወም ዘመቻ እንደሚያከናውን በርካታ ትውልድ ኢትዮጵያውያንም ለህግ አውጪና አስፈጻሚ አካላት በሚደርሰው ዘመቻ ተሳታፊ እንደሚሆኑ ያላቸውን ተስፋ ማጋርተዋል። የውጭ ጉዳይ ሚኒስቴርም በዛሬው መግለጫው ኢትዮጵያውያን በአሁን ወቅት ከዓለም አቀፉ ማህበረሰብ በተለይም ከዩናይትድ ስቴትስ የሚጠብቁት አሳሳቢ ሁኔታዎችን በገለልተኝነት ማጣራትና ለተጎጂዎች የሰብአዊ ድጋፍ ማቅረብን ሆኖ ሳለ የንጹሃን ዜጎችን ኢኮኖሚያዊ ህልውና አደጋ ላይ ለመጣል ያለ ምክንያት የሚደረግ ያለው ማስፈራሪያ ለግጭቱ ሰላማዊ መፍትሄ አያመጣም ሲል ቅሬታውን ገልጿል። ውሳኔው የኢትዮጵያ ጠላቶች ብሎ የገለጻቸው አካላት ከመጋረጃ ጀርባ የሚያደርጉት እንቅስቃሴ ውጤት መሆኑን እንደሚያምንም ነው የጠቆመው። ከግጭቱ ጋር ተያይዞ በሰብአዊ እርዳታም ሆነ በሰብአዊ መብት ጉዳዮች ላይ የሚነሱ ስጋቶችን ለመፍታት መንግስት አከናውኗል ላላቸው ተግባራት ዩናይትድ ስቴትስ እውቅና አለመስጠቷን የገለጸው ሚኒስቴሩ በዚህም እጅግ ማዘኑን አመልክቶ ሀገሪቱ ውሳኔዋን እንድትቀይር አሳስቧል። የአጓ ተጠቃሚ ለመሆን ሀገራት ማሟላት ካለባቸው መስፈርቶች አንዱ የሆነውን የሰብአዊ መብት ጥበቃ ኢትዮጵያ ልታሟላ እንዳልቻለች የገለጹት ፕሬዝደንት ባይደን እንደ አውሮፓውያኑ ከቀጣዩ የ2022 አዲስ ዓመት መጀመሪያ ከጥር 1 ጀምሮ ሀገሪቱ ከአጓ ድል እንድትታገድ መወሰናቸውን ነው ይፋ ያደረጉት። ከኢትዮጵያ በተጨማሪ ጊኒና ማሊም እገዳው የተላለፈባቸው ሀገራት ሲሆኑ የሶስቱም ሀገሮች መንግስታት የአጓ ድል ተጠቃሚነት መስፈርትን ለማሟላት የሚያደርጓቸውን መሻሻሎች እንደሚከታተሉም ፕሬዝደንቱ ጠቁመዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ እንደዘገባው እናመሰግናለን። ኤችአይቪ ቫይረስ ለረጅም ጊዜ የጤና ስጋት ሆኖ ቢቆይም በዓለም ዙሪያ በተደረገ ርብርብ በሽታውን ስርጭት መቀነስ እንዲሁም የቫይረሱ ተጠቂዎችን እድሜ ለማራዘም ተችሏል። ይሁንና አሁንም ድረስ ከቫይረሱ ጋር የሚኖሩ ሰዎች ልጆችን ለመውለድ በሚፈልጉበት ጊዜ ቫይረሱን ወደ ጽንሱ ወይም ወደሚወልዱት ልጅ እንዳያስተላልፉ ይሰጋሉ። ታዲያ ተከታዩ ዘገባችን በዚህ ውስጥ ስላለፉ ሰዎች ተሞክሮ የሚያካፍለን ነው። የየት ማቪንጋን ዘገባ ደንገረመው ተሰማናለች።
በዴሞክራቲክ ኮንጎ ጎማ በሚገኘው ሂል አፍሪካ ሆስፒታል ውስጥ ወይዘሮ ማርሊን ከኤችአይቪ ጋር የሚኖሩ ህጻናት ክፍል ውስጥ ተመዝግባለች። በዚህ መርሃ ግብር አማካኝነትም ሁሉም እርግዝናዎቿም ሆኑ ልጆቿ ክትትል ይደረግላቸዋል። ወይዘሮ ማርሊን እንደ አውሮፓውያን አቆጣጠር በ2013 ዓ.ም መንትያ ልጆችን የወለደች ሲሆን ከሁለቱ ታላቅየው ኤችአይቪ ቫይረስ ሲገኝበት ታናሹ ደግሞ ሙሉ ለሙሉ ጤናማ ሆኗል። የ27 ዓመቷ እናትና ባለቤቷ ከኤችአይቪ ጋር ነው የሚኖሩት። ለነዚህ ባለትዳሮች ልጅ መውለድ ከባድ የነበረ ቢሆንም ጠቃሚ የሆኑ ምክሮችን የሚያገኙባቸው መንገዶችን ግን ዘይደዋል። ወይዘሮ ማርሊን እንዴት አስረዳለች።
ኪኒ ምን ፓታ ዲፒዴሚክ ዲስ ናዝራም ቶቶንጎ አኮንዛ ዲ ዋፒሪን ማፓሳ
ከኤችአይቪ ጋር መኖር ከጀመርኩ 11 ዓመት ሆነኝ። የመጀመሪያ ልጄም አሁን 11 ዓመቱ ነው። ሁለተኛዎቹ ልጆቼ መንትዮች ናቸው። አንደኛው ላይ ኤችአይቪ ሲገኝበት ተከታዩ ግን ከቫይረሱ ነጻ ነው። አሁን 5 ልጆች ሲኖሩኝ አራቱ በጥሩ ጤና ላይ ነው ያሉት። ያገባሁት እንደ አውሮፓውያን አቆጣጠር በ2009 ነበር። ኤችአይቪ ካለብህ መድኃኒት ማቋረጥ አያስፈልግም። ሐኪም የሚለውን ምክር በደንብ መቀበልም ያሻል። እንደዛ ካደረግን ጤናማ ልጆችን መውለድ እንችላለን።
ዶክተር ኤዩላሉ ቪንዱ ኤችአይቪ ኤድስ ክፍል ውስጥ ሲሰሩ 15 ዓመታት ሆኗቸዋል። በ2006 ዓመተ ምህረት ከኤችአይቪ ጋር ለሚኖሩ ህጻናት አገልግሎት መስጠት ጀመሩ። በወቅቱ በምስራቅ ኮንጎ ይሄ አዲስ ነገር ነበር። ልጆችን መውለድ ከኤችአይቪ ጋር ለሚኖሩ የትዳር አጋሮች እጅግ ከባድ ነገር ነው። 45 ከመቶ የሚሆኑ ጨቅላ ህጻናት በወሊድ ጊዜ በኤችአይቪ ይጠቃሉ። ይህም ከቫይረሱ ጋር የሚኖሩ ብዙ ጥንዶች ተስፋ እንዲቆርጡ ቢያደርግም አሁን ላይ ግን ነገሮች እየተቀየሩ ነው።
Aujourd'hui dans notre cohorte, nous avons autour de 565 enfants infectés qui sont suivis.
አሁን ላይ በእኛ ስር 565 ከኤችአይቪ ጋር የሚኖሩና የእድሜ ማራዘሚያ የሚወስዱ ልጆች አሉ። በፊት ፖዚቲቭ የሚሆኑ ህፃናት ቁጥር ከፍተኛ ነበር። እንደ አውሮፓውያን አቆጣጠር በ2006 በ2007 በ2008 አካባቢ ከ30 እስከ 45 ከመቶ የሚሆኑ የሚወለዱ ልጆች ቫይረሱ በደማቸው ውስጥ ይገኝ ነበር። ነገር ግን ከኤችአይቪ ጋር የሚኖሩ እናቶች ከእናት ወደ ልጅ እንዳይተላለፍ መርሃ ግብር ከጀመረም በኋላ አሁን 0 በሚባል ደረጃ የሚወለዱት ልጆች በሙሉ ከቫይረሱ ነጻ ናቸው። አሁን ከ2 በመቶ ያነሱት ብቻ ናቸው ቫይረሱ የሚገኝባቸው።
ሌላው በጎማ ሰፊ ሆነ እንቅስቃሴን እያደረገ ያለው ተቋም ደግሞ ከኤችአይቪ ጋር የሚኖሩ ሰዎች ማህበር ነው። ማህበሩ በተለይም ደግሞ የሚያጠቡ እናቶች ጤናማ ልጆች እንዲኖራቸው አበክሮ ይሰራል። ጂሚ ባሲላ የፕሮጀክቱ አስተባባሪ ናቸው።
Nous mettons les femmes qu'on appelle les mères mentors dans des différentes formations sanitaires. Ces femmes-là
በተለያዩ ማዕከሎቻችን አሰልጣኝ እናቶች በሚል የሰየምናቸውን እናቶች አስቀምጠናል። እነኚህ እናቶች ሌሎች ከኤችአይቪ ጋር የሚኖሩ ነፍሰ ጡር አሊያም ጡት የሚያጠቡ እመጫት እናቶችን ያሰለጥናሉ። የቤት ለቤት ቅኝትም ያደርጋሉ። በእነዚህ ቅኝቶች አማካኝነትም ከኤችአይቪ ጋር የምትኖረውን እናትና ልጇን እንጎበኛለን። እናት በኃላፊነት መድኃኒቷን እንድትወስድና ጤናማና ከኤችአይቪ ነፃ የሆነ ልጅ እንድታሳድግ ተጠያቂነት እንዲኖር እናደርጋለን።
ባለሙያዎች ኤችአይቪ ኤድስ የጽንሱን እድገት እንደማይጎዳ ይናገራሉ። ትልቁ ስጋት ያለው እናትየዋ ቫይረሱን ለጽንሱ ልታስተላልፍ መቻሏ ላይ ነው። ሕክምና የማይከታተሉ እናቶችም በአማካኝ ከ20 እስከ 25 በመቶ በሽታውን ሊያስተላልፉ ይችላሉ። ይህን ለማስቀረትም ከኤችአይቪ ጋር የሚኖሩ ሴቶች የማህፀንና የጽንስ ሐኪሞች እንዲሁም የህፃናትና የተላላፊ በሽታ ሐኪሞች ቡድን ባላቸው የጤና ጣቢያዎች እንዲታዩ ይመከራል።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬ እንዲሁም ሳስተናግዳችሁ ያመሸሁት ስመኝሽ ቆየነን። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ እና በትዊተር ገጻችን ላይ @voaamharic በማለት አድርሱን። አሁን ለምሽቱ በጀመርነው ሙዚቃ እንሰነባበታለን። የነገ ሰው ይበለን። መልካም ምሽት።